ለእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ወገኖቼ የእግዚአብሔርን ፍቅር በምን ለካዋለን? እንዲሁ ዝም ብለን ብቻ ብዙ ነው ከመአለት በስተቀር አንድና ሁለት ብለን ገደብ ልናበጅለት አንችልም። ለኔም ሆነ ለናንተ የመዳኒታችንና የጌታችን የኢየሱስ ክርስቶስ ፍቅር ልዩ ነው፣ ብዙም ነው። እግዚአብሔር ይክበር ይመስገን። እንደምን አመሻችሁ ክብራን አድማጮቻችን። የዛሬውን ዝግጅታችንን አስቀድመን ባደመጥነው ዝማሬ ጀምረናል። ዘማሪዎቹን እግዚአብሔር ይባርካቸው ይያልን ወደ ዛሬው ዝግጅታችን እናልፋለን። አስቀድመን እንጸልይ። ጌታችንና መዳኒታችን ኢየሱስ ክርስቶስ፣ አዎ ፍቅርህ ብዙ ስለሆነ ለኛ ዛሬ ደግሞ በፊትህ እንደገና ይህንን እድል አግኝተን ልንቆይ ልንቆምም ችለናል። ጌታ ሆይ ክብር ተመስገን። በዛሬው ምሽት ክፍለ ጊዜያችን ደግሞ አንተ በኃይልና በስልጣን በእኛ መካከል እንድትገኝ እግዚአብሔር ሆይ ያንተን ድንቅ ቃል ደግሞ እንድታስተላልፍልንና እንድታስተምረን ጌታ ሆይ እንለምንሃለን። አቤቱ ጌታችን ሆይ እያንዳንዳችንን ባርከን፣ እያንዳንዳችን ከምንሰማው ቃልህ ደግሞ መጠገንና በዚህም ደግሞ መኖር እንድንችል እርዳን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስምህ ስትል አሜን። አድማጮች መጽሐፍ ቅዱሶቻችሁ እንደተለመደው ገለጥ ገለጥ አድርጋችሁ ሁለተኛ ዜና ምዕራፍ 28 ቁጥር 7 እና 8ን ተመልከቱ። ሁለተኛ ዜና ምዕራፍ 28 ቁጥር 7 እና 8ን አውጡ። ወዳጆቼ ቀደም ብዬ እንደተናገርኩት በሶራውያንና በእስራኤል የተቃጣ ወረራ በደቡቡ ላይ ምን ይመስል እንደነበረ በጥቂቱ መጥቀሳችን ይታወሳል። እስቲ ቁጥር 7 እና 8 የሚለውን ደግሞ እንመልከት። ከፍሬም ወገን የነበረው ኃያል ሰው ዝክሪ የንጉሱን ልጅ ሚኤሲያንና የቤቱን አዛዥ አዝሪቃምን ለንጉሱም በማዕረግ ሁለተኛ የሆነውን ኢልቃናን ገደለ። የእስራኤል ልጆች ከወንድሞቻቸው 200 ሺህ ሴቶችን ወንዶችና ሴቶች ልጆችንም ማረኩ። እጅግም ምርኮ ከነርሱ ወስደው ወደ ሰማርያ ገቡ ይላል። ይህ ለደቡቡ ለይሁዳ መንግስት አሳዛኝ ሁኔታ ነበር። አካዚያዝ ህዝቡን ለጣዖት አምልኮ አሳልፎ በመስጠቱና ህዝቡም ይህንን ሁኔታ በመቀበሉ እግዚአብሔር ይሁሉ መከራ እንዲደርስባቸው አሳልፎ ሰጣቸው። እግዚአብሔር ወገኖቼ ወንድሞቻቸውን ወደ ባርነት እንዳይወስዱ በግልጽ ያዘዘውን ተላለፉ። ዘሌዋውያን ምዕራፍ 25 ቁጥር 39 እና 40ን በኋላ ተመልከቱ። ይህንን ህግ በተመለከተ ዘሌዋውያን ምዕራፍ 25 ቁጥር 39 እና 40ን በኋላ መመልከት ይቻላል። አሁንም ስሙኝ፣ የእግዚአብሔር ቁጣ በላያችሁ ነዷልና ከወንድሞቻችሁ የወሰዳችኋቸውን ምርኮኞች መልሱ። ደግሞም ከኤፍሬም ልጆች አለቆች የዮሐናን ልጅ አዛርያስ፣ የሚሽሌሞትም ልጅ በራኪያ፣ የሰለሞምን ልጅ የዝቅያ፣ የሐድላያይም ልጅ ኤሜሳይ ከሰልፉ በተመለሱት ላይ ተቃወሟቸው የሚለውን ከቁጥር 11 እና 12 እንመለከታለን። ከሰሜኑ መንግስት የሆኑት ጥቂት መሪዎች ከደቡቡ መንግስት ከይሁዳ የሆኑ ወንድሞቻቸው ለባርነት በመወሰዳቸው ተቃውሞ ገጠማቸው። ይህንን በተመለከተ በስፋት ከቁጥር 13 እስከ 15 ባለው ስፍራ ላይ መመልከት ይቻላል። ይህንን በኋላ ተመልከቱ። በዚህ ሁኔታ ምርኮኞችን ወደ ስፍራቸው መለሷቸው። በዚህ ጊዜ የደቡቡ መንግስት ይሁዳ በከፍተኛ ሐዘን ላይ ነበር። እግዚአብሔር በመካከል ባይገባ ኖሮ ወገኖቼ ፈጽሞ ከመፈራረሱ የተነሳ እንደ መንግስት መቀጠሉ አጠያያቂ ሆነ ነበር። ከዚህ በኋላ መንግስቱ እየደከመ በመምጣቱ ለሌላ ወረራ በራቸው የተከፈተ ሆነ። በኤዶምና በፍልስጤማውያን ላይ የተፈጸመውን ወረራ ደግሞ ከቁጥር 16 እስከ 18 ባለው ስፍራ ላይ እናገኛለን። ልብ በሉ፣ በኤዶምና በፍልስጤማውያን የተፈጸመባቸውን ወረራ ከቁጥር 16 እስከ 18 ባለው ስፍራ በኋላ ተመልከቱ። እግዚአብሔር ጥበቃውን ካነሳ በኋላ ጠላቶች በምድሪቷ ውስጥ ገብተው እንደ ልባቸው ይፈነጩ ጀመር። በደቡቡ መንግስት ማለቴ ነው። ይህም ደግሞ የህዝቡና የመሪዎቹ የኃጢአት ውጤት ነበር። ጦርነት ወገኖቼ ቀጥተኛ የሆነ የኃጢአት ውጤት ነው። ልብ በሉ፣ ጦርነት ምንጊዜም ቢሆን የኃጢአት ውጤት ነው። በአዲስ ኪዳን ውስጥ ያዕቆብ ሲጠይቅ በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደሉምን? ትመኛላችሁ ለእናንተም አይሆንም፣ ትገላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም፣ ትጣላላችሁ፣ ትዋጉም አላችሁ፣ ለእናንተ አይሆንም ይላል። ያዕቆብ ምዕራፍ 4 ቁጥር 1 እና 2ን ተመልከቱ። ያዕቆብ ምዕራፍ 4 ቁጥር 1 እና 2ን ይመለከቷል። በሰው ልብ ውስጥ ኃጢአት እስካለ ድረስ ወገኖቼ ሰላም ፈጽሞ ሊኖረው አይችልም። ከእግዚአብሔር ጋር ከራሱም ጋር ሆነ በቅርቡ ካሉት ሰዎች ጋር ምንም አይነት ሰላም አይኖረውም። ሰላም እንዲኖር ካስፈለገ ኃጢአት ከሰው ሕይወት ውስጥ መወገድ አለበት። የይሁዳ መንግሥት ልምድም የሚያሳየን ይህንኑ ነው። ንጉሡና ሕዝቡ በኃጢአት ውስጥ በመዘፈቃቸው ሰላም የሚባል ነገር አጡ። አካዚያስ አስቀድሞ የሠራው ኃጢአት ሳያንሰው ደግሞ ሌላ ኃጢአትን ሠራ። የእግዚአብሔርን እርዳታ ለመፈለግ ፊቱን ወደ እግዚአብሔር ከመመለስ ይልቅ ፊቱን ወደ አሶራውያን መለሰ። ተመልከቱ፣ እርዳታም ያደርጉለት ዘንድ ተማጸነ። ቁጥራና አንድን ደሞ እስቲ እናንብበው። ያሶርም ንጉስ ቴልጌቴል ፌልሴር መጥቶ አስጨነቀው እንጂ አልረዳውም። አካዝም ከእግዚአብሔር ቤት ከንጉሱና ካለቆቹም ቤት እኩሌታቸውን ገፈፈ፣ ላሶርም ንጉስ ሰጠ፣ ነገር ግን አንዳች አልተጠቀመበትም ይላል። አካዚያስ ልቡን ባሶር ንጉስ ላይ ጣለ። ቤተ መቅደሱና በቤተ መንግስቱ ውስጥ ያሉትን ውድቃዎች ስጦታ ይሆኑ ዘንድ ላከ። በእግዚአብሔር ከመታመንና ከመደገፍ ይልቅ በሰው ላይ አይኑን ጣለ። ያሶር ንጉስ ስጦታውን ተቀበለ፣ ነገር ግን ላካዚያስ ምንም አይነት እርዳታን አላከለትም፣ ሊረዳውም አልፈለገም። ይህ ያሶር ንጉስ በወቅቱ ኃይለኛና ብርቱ ሲሆን፣ የይሁዳ ንጉስ የሆነው ምስኪኑ አካዚያስ ደግሞ እጅግ ደካማ ነበር። አካዚያስ ከእግዚአብሔር ፊቱን መልሶ በአሶር ንጉስ ላይ ታመነ። ያሶር ንጉስ ግን አልረዳውም፣ ጭራሽም ረሳው። ያሶር ንጉስ የፈጸመው ነገር ሁሉ ስህተት ነው ወገኖቼ። ሰዎች ኃጢአተኛ ከመሆናቸው የተነሳ ታማኞች አይደሉም። ስለዚህ በሰዎች ላይ መታመን አያስፈልገንም። መጽሐፍ ቅዱስ እምነታችንን በሰዎች ላይ እንዳንጥል ይነግረናል። ልባችንንና እምነታችንን መጣል ያለብን በእግዚአብሔር ላይ ብቻ ነው። ይህም ንጉስ ይላል ቁጥር 2ና 3ን ተመልከቱ። ይህም ንጉስ አካዝ በተጨነቀ ጊዜ እግዚአብሔርን መበደል አበዛ። ለመጡትም ለደማስቆ አማልክት የሶርያን ነገስታት አማልክት ረድተዋቸዋልና እኔን ይረዱ ዘንድ ሰዋላቸዋለሁ ብሎ ሰዋላቸው። ነገር ግን ለርሱና ለእስራኤል ሁሉ እንቅፋት ሆኑ ይላል። አካዚያስ በእግዚአብሔር ቤት ውስጥ የነበሩትን የቤተ መቅደሱን ዕቃዎች ሁሉ ሰባበረ፣ የቤተ መቅደሱንም በር ዘጋ። ይህንንም ካደረገ በኋላ የአሕዛብን አማልክት ያጥን ዘንድ የኮረብታ መስገጃዎችን አሰራ፣ በዚህም እግዚአብሔርን አስቆጣ። እስቲ ቁጥር 27ን አንብበን የዚህን የምዕራፍ 28ን ትምህርታችንን መጨረሻ እናደርጋለን። አካዝም ከአባቶቹ ጋር አንቀላፋ፣ በከተማይቱም በኢየሩሳሌም ቀበሩት። ነገር ግን ወደ እስራኤል ነገሥታት መቃብር አላገቡትም። ልጁም ሕዝቅያስ በርሱ ፋንታ ነገሠ ይላል። አሳዛኙ የአካዝያስ አገዛዝ እንግዲህ ወገኖቼ በዚህ አይነት ሁኔታ ተደመደመ። አሁን ደግሞ በመቀጠል ከምዕራፍ 9 እስከ ምዕራፍ 32 ያለውን በተከታታይ ጥናታችን አንድ ላይ አድርገን እንመለከታለን። በእነዚህ ምዕራፎች ውስጥ ማለትም ከምዕራፍ 29 እስከ ምዕራፍ 32 ሕዝቅያስ በሚገዛበት ዘመን የተነሳውን መንፈሳዊ መነቃቃት እንመለከታለን። ይህ ደግሞ አንድ አስደሳች ገጽታ አለው ማለት ነው። እስቲ ልድገምላችሁ። ከምዕራፍ 29 እስከ ምዕራፍ 32 ባሉት ውስጥ ሕዝቅያስ በገዛበት ዘመን የተነሳውን መንፈሳዊ መነቃቃት በስፋት እንመለከታለን። በይሁዳ መንፈሳዊ መነቃቃት ከተነሳባቸው ወቅቶች አንዱ ወደ ሆነው ወደ ሕዝቅያስ ዘመን መተናል። ከአካዝያስ ያገዛዝ ዘመን በኋላ በዚህች ምድር ሌላ ተስፋ ይኖራል ብላችሁ አላሰባችሁም ይሆናል። እነዚህ በይሁዳ የሚኖሩ የእግዚአብሔር ሕዝቦች ከአካዝያስ መጥፎ አገዛዝ የተነሳ የምድራቸውን አብታተዋል። ለጦርነት ተሰልፈው ወጥተው ተሸንፈው በአፍረትና በቅሌት ተመልሰዋል። ባሶራውያንም ተከርተዋል። ከሁሉም አቅጣጫ የሚረዳቸው ስላጡ ተስፋ የሌላቸው ሆነዋል። ሆኖም የእግዚአብሔር ሰው የሆነው ሕዝቅያስ ወደ ዙፋኑ የመጣው በእነዚህ አስቸጋሪ ወቅቶች ነበር ወገኖቼ። እስቲ ሁለተኛ ዜና ምዕራፍ 29 ቁጥር 1ን ተመልከቱ። ሕዝቅያስም የ25 ዓመት ጎልማሳ በነበረ ጊዜ መንገስ ጀመረ። በኢየሩሳሌም 29 ዓመት ነገሰ። እናቱም የዘካርያስ ልጅ አቡ ትባል ነበር ይላል። እዚህ ላይ ወገኖቼ እናቱና ወንድ አያቱ ሲጠቀሱ፣ አባቱ ሽማግሌው አካዝ ግን አልተነሳም። ሕዝቅያስ እግዚአብሔርን የሚፈሩ እናትና ወንድ አያት ስለነበሩት ባስተዳደጉና በመንፈሳዊ ሕይወቱ ላይ ከፍተኛ ተጽዕኖ አሳደሩበት። ቁጥር 2ን ተመልከቱ። አባቱም ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ ይላል። የሁለተኛ ነገሥት መጽሐፍ ሕዝቅያስ ባስነሳው መንፈሳዊ መነቃቃት ላይ ትልቅ ትኩረት ይሰጣል። በኮረብታም ያሉትን መስገጃዎች አስወገደ፣ ሐውልቶችንም ቀለጣጠመ፣ የማምለኪያ ጸዶቹንም ቆረጠ። የእስራኤልም ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሠራውን የናሱን እባብ ሰባበረ፣ ስሙንም ነሁሽታን ብሎ ጠራው። በእስራኤል ማምላክ በእግዚአብሔር ታመነ። ከርሱም በኋላ ከርሱም በፊት ከነበሩት ከይሁዳ ነገስታት ሁሉ እርሱን የሚመስል ንጉስ አልነበረ። ከእግዚአብሔርም ጋር ተጣበቀ፣ እርሱንም ከመከተል አራቀ። እግዚአብሔርም ለሙሴ ያዘዘውን ትእዛዛቱን ተጠበቀ። እግዚአብሔርም ከርሱ ጋር ነበረ፣ የሚሄድበትንም መንገድ ተከናወነለት። ባሶርም ንጉስ ላይ አመጸ፣ አልገበረለትም። ሁለተኛ ነገስት ምዕራፍ 18 ከቁጥር 4 እስከ 7 ያለውን ስፍራ ተመልከቱ። ይህንን ንጉስ በተመለከተ ሁለተኛ ነገስት ምዕራፍ 18 ከቁጥር 4 እስከ 7 ያለውን በኋላ አንብቡ። በይሁዳ በአጠቃላይ ከነገሱት 21 ነገስታቶች ውስጥ ልብ በሉ፣ በይሁዳ በአጠቃላይ ከነገሱት 21 ነገስታቶች ውስጥ በዳዊት መንገድ የሄደ እንደ ሕዝቅያስ አይነት ሰው አናገኝም። ይህ ሰው ታላቅ ሰው ነበር። በፈቃዱም ራሱንና ሕዝቡን ወደ እግዚአብሔር የመለሰ ድንቅ ሰው ነው። በነገሰም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸውም ይላል ቁጥር 3። አካዚያስ የእግዚአብሔርን ቤት እንደዘጋ ታስታውሳላችሁ። ከዚያም በኋላ በቤተ መቅደሱ ማንም አልተጠቀመም። ሕዝቅያስ እንደነገሰ ግን ወዲያውኑ በሮቹን ከፈተ። ይህም ደግሞ የሆነው ከብዙ ጊዜ በኋላ ነበር። ቤቱም እንዲጸዳ ሕዝቅያስ ትእዛዝን ሰጠ። ቁጥር 4 እና 5ን እንመልከት። ካህናቱንና ሌዋውያኑንም አስመጣ፣ በምስራቅ በኩል ባለው አደባባይም ሰበሰባቸው፣ እንዲህም አላቸው፦ ሌዋውያን ሆይ ስሙኝ፣ ተቀደሱ፣ የአባቶቻችሁንም አምላክ የእግዚአብሔርን ቤት ቀድሱ፣ ርኩስን ነገር ሁሉ ከመቅደሱ አስወግዱ አለ። ሕዝቅያስ ካህናቱንና ሌዋውያኑን ሰብስቦ ተቀደሱ አላቸው። የቅድስናን ሕይወትና የታማኝነትን እንዲሁም የመልካም ስነ ምግባርን መኖሪያ ዘመን ነው አሁን የምንመለከተው። ለእግዚአብሔርም ይህ ወቅት የሚለዩበት ወቅት ሆነ። የሚያስፈልገውም ይህ ነበር። ዛሬም የምንፈልገው ይህንን አይነት ኑሮና ሕይወት ነው። ዛሬ የምናየው ሕይወት መልካሙና ክፉው በአንድ ላይ የተቀላቀለበት ሁኔታን ነው። አስተዋላችሁ? ዛሬ በየአብያተ ክርስቲያናቱ የምናየው ሕይወት መልካሙና ክፉው በአንድ ላይ ተቀላቅሎ ነው። ሁለተኛ ዜና ምዕራፍ 29 ቁጥር 6 እና 7ን ተመልከቱ። አባቶቻችን ተላልፈዋል፣ በአምላካችንም በእግዚአብሔር ፊት ክፉ አድርገዋል፣ እርሱንም ትተዋል፣ ፊታቸውንም ከእግዚአብሔር መኖሪያ መልሰዋል፣ ወደ እርሷም ጀርባቸውን አዝሯል፣ ደግሞም የወለሉን ደጆች ቆልፈዋል፣ መብራቶቹንም አጥፍተዋል፣ በመቅደሱም ውስጥ ለእስራኤል አምላክ አላጠኑም፣ የሚቃጠለውንም መሥዋዕት አላቀረቡም ይላል። ከአባቶቹ ኃጢአት የተነሣ በአገሩና በሕዝቡ ላይ ወገኖቼ ጥፋትና ውድቀት እንደ መጣ ሕዝቅያስ አጥብቆ ተናገረ። ስለዚህም የእግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ሆነ። በዓይናችሁም እንደምታዩ ለድንጋጤና ለመደነቂያ ለመዘበቻ ማሳልፎ ሰጣቸው። እነሆም ስለዚህ አባቶቻችን በሰይፍ ወደቁ፣ ወንዶችና ሴቶች ልጆቻችንም ሚስቶቻችንም ተማረኩ ይላል። ቁጥር 8 እና 9ን ይመለከቷል። በልቡ ውስጥ ያለውን ሁሉ ሕዝቅያስ ፈልፍሎ ይነግራቸው ጀመር። አሁንም ይላቸዋል፣ አሁንም የቁጣው ጽናት ከእኛ እንዲመለስ ከእስራኤል አምላክ ከእግዚአብሔር ጋር ቃል ኪዳን አደርግ ዘንድ በልቤ አስቤአለሁ ይላቸዋል። ቁጥር 10ን ይመለከቷል። በቤተ መቅደሱ ውስጥ ይደረግ የነበረው አምልኮ እንደ ገና ስለ መመለሱ የሚያወሳው ክፍል ደግሞ ቁጥር 20 እና 21 ነው። ልብ በሉ፣ በቁጥር 20 እና በቁጥር 21 በቤተ መቅደሱ ውስጥ ይደረግ የነበረውን አምልኮ እንደ ገና መመለሱን እናያለን። ሕዝቅያስ መልካም የሆነውን ምሳሌ አስቀመጠ፣ በሕዝቡም ዘንድ ከእግዚአብሔር ወገን መሆኑን ገለጸ። ዛሬም የሚያስፈልገው ይህ እንደሆነ ወገኖቼን ያጥብቅ ያምናለሁ። የእግዚአብሔር ሕዝብ በሰዎች ፊት ለእግዚአብሔር ብቻ መቆማቸውን ማሳየት አለባቸው። ሰዎች በሚሰበሰቡበት ስፍራም ሆነ በሥራ ቦታ ላይ እግዚአብሔርን መግለጽ አለብን። ካህናቶቹ የእስራኤል ሕዝብ በተሰበሰበበት የሚቃጠል መሥዋዕቱንና የኀጢአት መሥዋዕቱን አቀረቡ። ዳዊት እንዳደራጀውም የዜማ ዕቃዎችና ዘማሪዎች በእግዚአብሔር ፊት ያዜሙ ነበር። ሕዝቡ በሙሉ እግዚአብሔርን እያመለኩ ያዜሙ ነበር። ሕዝቅያስና ሕዝቡም ሁሉ እግዚአብሔር ለሕዝቡ ስላዘጋጀው ነገር ደስ አላቸው። ይህም ነገር በድንገት ተደረገ የሚልን ቃል ከቁጥር 36 እንመለከታለን። አሁን ደግሞ አለፍ ብለን ከሁለተኛ ዜና ምዕራፍ 30 የፋሲካ በዓል እንደገና ስለመከበሩ እንመለከታለን። ቁጥር 1ን ተመልከቱ። በዚህ ስፍራ የፋሲካ በዓል እንደገና መከበሩን ነው የምንመለከተው። ለእስራኤል ማምላክ ለእግዚአብሔር ፋሲካ ያደርጉ ዘንድ ወደ እግዚአብሔር ቤት ወደ ኢየሩሳሌም እንዲመጡ ሕዝቅያስ ወደ እስራኤልና ወደ ይሁዳ ሁሉ ላከ። ደግሞም ወደ ኤፍሬምና ወደ ምናሴ ደብዳቤ ጻፈ ይላል። ይህ ሰው የፈጸመው ሌላው ድንቅ ነገር ይህ ነበር። አባቱ ከሰሜኑ ከእስራኤል መንግስት ዘንድ ጦርነት እንደከፈተበትና ብዙዎቹ በይሁዳ ንዋሪ የሆኑ ሰዎች በምርኮ እንደተወሰዱ ታስታውሳላችሁ። ምናልባት ወገኖቼ ሕዝቅያስ ወደ መንግስቱና ወደ ዝፋኑ በቀልን ይዞ የመጣ ሊመስላችሁ ይችላል። ነገር ግን በዚህ መንፈስ አልመጣም። ከዚህ ይልቅ ግን የእግዚአብሔርን ቤተ መቅደስ ደጆች ከፈተ። በሕዝቡ ምፊት የቀደመውን ያምልኮ ስርዓት በቦታው አደረገ። ወደ ሰሜኑ ወደ እስራኤል መንግስትም ወደ ቤተ መቅደሱ መጥተው አብረውት እግዚአብሔርን ያመልኩ ዘንድ የግብዣ ደብዳቤ ጻፈላቸው። ይህ ምን አይነት አስደናቂና አስገራሚ መንፈስ ነው! ከቁጥር 15 እስከ 17 ያለውን ብትመለከቱ ብንመለከት ሕዝቡ ከመላው እስራኤል ስለመምጣቱና አንዳንዶቹም ገና አለመንጻታቸው ነው የምናነበው። ልብ በሉ፣ ሕዝቡ ከመላው እስራኤል በአንድ ቦታ ስለመሰባሰቡ እንዲሁም አንዳንዶቹ ደግሞ ገና አለመንጻታቸውን እንመለከታለን። እንደ ትእዛዙም ሳይሆን ይላል ከቁጥር 18 እስከ 20 ያለው ደግሞ እንደ ትእዛዙ ምሳዮን ከኤፍሬምና ከምናሴ ከይሳኮርና ከዛብሎንም ወገን እጅግ ሰዎች ሳይነጹ ፋሲካውን በሉ። ሕዝቅያስም ምንም እንደ መቅደሱ ማንጻት ባይነጻ የአባቶቹን አምላክ እግዚአብሔርን ለመፈለግ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው ብሎ ስለ እነርሱ ጸለየ። እግዚአብሔርም ሕዝቅያስን ሰማው፣ ሕዝቡንም ፈወሰ ይላል። እንደኔ አስተሳሰብ ወገኖቼ ሕዝቅያስ ካደረጋቸው አስደናቂ ነገሮች ውስጥ ይህ አንዱ ነው። በሰሜኑ መንግስት ስር ላሉት ለእስራኤል ሕዝቦች፣ ልብ በሉ፣ ምን ጊዜም የሰሜኑ መንግስት ብዬ ነው ስጠራ ማንንም ማመልከቴ ነው ማለት ነው፣ እስራኤልን ማለቴ ነው። የደቡቡ መንግስት ብለን ደግሞ ስንጠራ ማንንም ማመልከታችን ነው፣ ይሁዳን ማመልከታችን ነው። ይሁዳን ይመለከታል ማለት ነው የደቡቡ መንግስት ስንል። ስለዚህም በሰሜኑ መንግስት ስር ላሉት ለእስራኤል ሕዝቦች የግብዣ መልእክት በላከላቸው ጊዜ ሕዝቅያስ ማለቴ ነው ሁሉም እግዚአብሔርን ለማምለክ ቤተ መቅደሱ ይገኝበት ወደ ነበረው ወደ ኢየሩሳሌም ተሰባስበው መጡ። ነገር ግን እነዚህ ከተለያየ ነገድ ተሰብስበው የመጡ የእስራኤል ሕዝቦች ከእግዚአብሔር ቃል ውጪ ከመሆናቸው በተጨማሪ በጣዖት አምልኮ የተያዙ እውነተኛ አምላክ የሆነውን እግዚአብሔርን የረሱ ሰዎች ነበሩ። ያሳዝናል። ሆኖም የአባታቸውን አምላክ እግዚአብሔርን ለማምለክ ከፍተኛ ፍላጎትና ረሃብ ስለነበረባቸው ወደ ቤተ መቅደሱ መጡ። ለአምልኮ በመጡ ጊዜ የነጹ መስሎት አይቷቸው ነበር። ነገር ግን ገና ከኃጢአታቸውና ከርኩሰታቸው ያልነጹ ስለነበሩ እግዚአብሔርን እንዳይቀስፋቸው ሕዝቅያስ ስለ እነርሱ ምንም እንደ መቅደሱ ማንጻት ባይነጻ የአባቶቹን አምላክ እግዚአብሔርን ለመፈለግ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው ብሎ ስለ እነርሱ ጸለየ። በልባቸው ውስጥ እግዚአብሔርን መፈለጉ ቢኖርም መንጻት እንዳለባቸው ረስተው ነበር። እግዚአብሔር ወገኖቼ የሕዝቅያስን ጸሎት ሰምቶ ሁሉንም ፈወሳቸው። እንዴት ደስ ያሰኛል! እግዚአብሔር ስለዚህ ድንቅ አሰራሩ ለዘላለም ይክበር ይመስገን። እዚህ ላይ ወገኖቼ የምንማረው ነገር ቢኖር እግዚአብሔር ለሥርዓትና ለወግ ብዙ ግድ እንደማይለው ሲሆን፣ የሚመለከተውና አስፈላጊው ጉዳይ ግን የተዋረደ ልብ መሆኑን ነው። እንደገና ልድገምላችሁ፣ ከዚህ የምንማረው ቁም ነገር ቢኖር እግዚአብሔር ለሥርዓትና ለወግ ብዙ ግድ እንደማይለው ሲሆን፣ እሱ የሚመለከተውና አስፈላጊ ጉዳይ ግን የተዋረደ ልብ መሆኑን ነው። ይህ ምን አይነት ድንቅና የከበረ ትምህርት ነው! እግዚአብሔር ወገኖቼ ለእናንተም ሆነ ለኛ ታላቅ ነገርን እንዳተረፈልን ከዚህ እንረዳለን። እግዚአብሔር ስለ ድንቅ አሰራሩ ይክበር ይመስገን። እንግዲህ አድማጮች የዛሬውን ትምህርታችንን እዚህ ላይ እናጠናቅቃለን። የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። የመጽሐፍ ቅዱስ ትምህርት በራዲዮም ከተከታተልኩ በኋላ በሕይወቴ ታላቅ ለውጦችን መመልከት ችያለሁ። አንደኛ፣ የጸሎት ሕይወቴ በጣም አድጓል። ሁለተኛ፣ የመጽሐፍ ቅዱስ ምስጢሮችን በመጠኑም ቢሆን ግልጽ እየሆነልኝ ነው። በሦስተኛ ደረጃ ደግሞ መጽሐፍ ቅዱስን የማጥናት ፍላጎት በከፍተኛ ሁኔታ በሕይወቴ ውስጥ ጨምሮብኛል። አራተኛ፣ የጸሎት ፕሮግራሞችን የመከታተል ጥማትና ጉጉትም አይሎብኛል። በአምስተኛ ደረጃ የተስፋ መቁረጥና የመጨነቅ ባህሪዬ ተለውጧል ጠፍቷልም በማለት እግዚአብሔር ያደረገለትን ታላቅ ነገር መስክሮ የጻፈልን ወንድማችን መምህር ወርቁ ቦኮ ከቡርጂ ሶየማ ነው። በጌታ የተወደድከው ወንድማችን መምህር ወርቁ፣ የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ አሁን ባለህበት ስፍራ ይብዛል ይጨመርልህ ይያልን እኛም ሰላምታችንን እነሆና ቀርብልሃለን። እግዚአብሔር በእውነት እርሱን ማዳመጥ ለሚወዱ ለሚከተሉት እንደ ማርያም በግሩ ስር ለሚሆኑት ሁሉ ደግሞ ምን ጊዜም የዘላለም ማዕድ አለው። ለሁሉ እግዚአብሔር ደግሞ አሰስገሰሱን ከሕይወት ላይ ጥሎ በርሱ እንድትታደስና እንድትለወጥ የጣፈጠ ሕይወትን ደግሞ ላንተ የሰጠ ጌታ ታማኝ ነው። ለዛሬ ቀን ብቻ አይደለም፣ ይህ የመጽሐፍ ቅዱስ ትምህርት በራዲዮ ፕሮግራም ባየር ላይ እስካለ ጊዜ ድረስ ብቻ አይደለም። አዎ፣ ባንተ ውስጥ የተከለው ዘር ኢየሱስ ክርስቶስ የሚያፈራ ለሌሎችም የሚተርፍ ስለሆነ ካሁን በኋላ 30ና 60 100 ፍሬ የምታፈራ ባሪያ ሆነ ለሌሎችም ደግሞ የተቆረሰ ሕይወት እንዲኖር ያደርጋልና በርታ፣ ጽና። እግዚአብሔር ደግሞ ባለህበት ስፍራ ሁሉ ባገልግሎት እንዲባርክ ጸሎታችን ነው። የነገውን ደብዳቤ ይሄን መምህር ወርቁን እንጠባበቃለንና ጻፍልን። ሰላም። ወገኖች የዛሬው ዝግጅታችን አጠቃላይ እዚህ ላይ ያበቃል። ደህና ደሩልን።